Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የረቡዕ መጋቢት 22 2013 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተጋሽተናል። በቅድሚያ ጥቂቶቹን እናሰማችሁ።
አሁን ኢትዮጵያ በጣም ሰክሰስፉል ዩቲዩብ ባለሙያ የነበረ ሰው ብዙ የትምህርት ልምድ ያለው ሰው እዚህ ሀገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው።
ሊሊ ሽታ ትሰኛለች። በአሜሪካን ሀገር ለበርካቶች ህይወት መሻሻል ምክንያት የሆነውን ሾላ የቴክኖሎጂ ማሰልጠኛ ተቋም የምታስተዳድር ወጣት ናት። ተቋሙ በትምህርት ዙሪያ የሚሰራውን ስራ ጭምር የሚዳስስ ጥንቅር በምሽቱ ይኖረናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖረናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በምዕራብ ወለጋ ዞን ባቦ ገምቤል ወረዳ ታጣቂዎች በትላንትናው ዕለት ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ 28 ሰዎች መገደላቸውና ሌሎች 14 ግለሰቦች መቁሰላቸውን ለአሜሪካ ድምጽ የገለጹት የዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አደጋውን የጣሉት መንግስት ኦነግ ሸኔ ብለው የሚጠራቸው ታጣቂዎች እንደሆኑ በመግለጽ ከሰዋል። ጥቃቱን ከፈጸሙት ታጣቂዎች መካከል 3ቱ በመንግስት የጸጥታ ኃይሎች መገደላቸውንም ኃላፊው ተናግሯል። የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ በፌስቡክ ገጹ ላይ ባሰፈረው ጽሑፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብሏል። ዘገባውን ያደረሰን ናኩር መልካ ነው። በአማራ ክልል የሚገኙ ከምርጫ ጋር በተያያዘ የሚሰሩ የሲቪክ ማህበራት በበጀት እጥረት ምክንያት ማከናወን የሚችሉትን ተግባራት እየሰሩ እንዳልሆኑ ገለጹ። በምርጫ ቦርድ መስፈርቱን አሟልተው መመረጣቸውን የገለጹት ማህበራቱ ከምርጫ በፊት የግንዛቤ ማስጨበጫ፣ በምርጫው ዕለት ደግሞ ታዛቢ ሆኖ ለመስራት እየተንቀሳቀሱ እንደነበረ ገልጸው ነገር ግን አሁን ስራቸውን ማቆማቸውን አስታውቀዋል። ከኢትዮጵያ ብሔራዊ ምርጫ ቦርድ መልስ ለማግኘት ከትላንትና ዕለት ጀምሮ ያደረግነው ሙከራ አልተሳካም። ዘገባው የአስቴር ምስጋና ነው። ደቡብ አፍሪካ ለ41 ሚሊዮን ሰዎች የሚበቃ ክትባት ለማስገባት የጀመረችውን ድርድር እያጠናቀቀች ከቀጭ መሆኗን የሀገሪቱ ፕሬዝዳንት ሲሪል ራማፎሳ አስታወቁ። የክትባት መርሃ ግብሩ በመጪው ግንቦት ወር እንደሚጀምርም አስታውቀዋል። በአንድ ጊዜ ከሚሰጠው የጆንሰን ኤን ጆንሰኑ 31 ሚሊዮን ክትባት በተጨማሪም ሁለት ጊዜ የሚሰጠውን የፋይዘሩን ደግሞ 20 ሚሊዮን እንዲላክልን ንግግራችንን እያጠናቀቅን ነው ብለዋል። ሆኖም ፕሬዝዳንቱ በእርግጠኝነት ክትባቱ መቼ እንደሚደርስ አላስታወቁም። ከየትኛውም የአፍሪካ ሀገር ይበልጥ ኮቪድ-19 ወረርሽኝ የጸናባት ደቡብ አፍሪካ በስካሁኑ በምርመራ የተረጋገጠው የቫይረሱ ተጠቂዎች ቁጥር 1.5 ሚሊዮን የገባ ሲሆን 52,000 ሰዎች ሞተዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የ2 ትሪሊዮን ዶላር ወጪ የሚያካትተውን የመሰረተ ልማት እቅዳቸውን ለማስተዋወቅ ዛሬ ወደ ፔንሲልቬኒያዋ ፒትስበርግ ከተማ ይጓዛሉ። የመንገዶች ድልድይ፣ የመጠጥ ውሃ፣ የኤሌክትሪክ ኃይልና የህዝብ ማመላለሻ አገልግሎትን የሚጨምረው መርሃ ግብር በስምንት ዓመት ጊዜ ውስጥ እንዲከናወን የታቀደ መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። ፕሬዚዳንት ባይደን ለዚህ እቅዳቸው ማስፈጸሚያ የሚያስፈልገውን ወጪ በጠቅላላ የኮርፖሬሽኖች የግብር ክፍያ በመቀየር የሚሸፍኑት መሆኑን አስታውቀዋል። 21 ከመቶ የነበረው የኮርፖሬሽኖች የግብር ክፍያ ወደ 28 ከመቶ ከፍ እንደሚልም ተገልጿል። የሪፐብሊካን የዩናይትድ ስቴትስ ምክር ቤት አባላት በበኩላቸው የግብር ጭማሪው እቅድ ላይ ተቃውሞ አሰምተዋል። አሜሪካውያን ሰራተኞችን ይጎዳል፣ የምጣኔ ሀብት እድገቱንና አሜሪካውያን ኩባንያዎችን በዓለም ገበያ ያላቸውን ተወዳዳሪነትም ያዳክማል ብለዋል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበየነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። በምዕራብ ወለጋ ባቦ ገምቤል ወረዳ ንጹሃን ዜጎች በታጠቀ ኃይል መገደላቸውን የአይን ማኞች ነን ያሉ የአካባቢው ነዋሪዎች ተናገሩ። የዞኑ ጸጥታና አስተዳደር ጽፈት ቤት ኃላፊ 28 ሰዎች ስላንት ምሽት ኦነግ ሸኔ በባቦ ገምቤል ቦኒ ቀበሌ በፈጸመው ጥቃት ሲገደሉ 14 ደግሞ ቆስለዋል ሲሉ አረጋግጠዋል። ኃላፊው አክለው ጥቃቱን ከፈጸሙ ታጣቂዎች መካከል 3ቱ በመንግስት ጸጥታ ኃይሎች ተገድለዋል ሲሉ ተናግረዋል። በዚህ ጉዳይ ላይ ከኦሮሚያ ክልል አመራሮች ተጨማሪ ማብራሪያ ለማግኘት የተደረገው ጥረት ባይሳካም የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ባሰፈረው ጽሑፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች መገደላቸውን አስታውቋል። በዚህ አሰቃቂና ዘግናኝ ግድያም የክልሉ መንግስት ማዘኑን ገልጿል። ናኮር መልካ ተጨማሪ አለው።
በምዕራብ ወለጋ ባቦ ገምቤል ወረዳ ቦኒ ቀበሌ መጋቢት 21 2013 ዓ.ም ትናንት ከምሽቱ 2 ሰዓት ገደማ ታጣቂዎች ንጹሃን ዜጎችን ገደሉ ሲሉ የአይን ማኝ ነኝ ያሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ኦነግ ሸኔ የተባለ የታጠቀ ቡድን ማንነትን መሰረት ያደረገ ጥቃት ነው የፈጸመው ብለዋል።
ክላንት ማታው አስተሚ ቦኒ ቀበሌ ባቦ ገምቤል ወረዳ ይልታም ወርካተ በቁር የማማራን በርከተል ወለ ጥቃፋ በጣም በልጣን ላይ ግንብዱ በጣም አምፋፈን ወለ ይሆን የታጠቃይሉ በርከተል ወለ ጥቃፋ ያደረገ ሽን በቃ ሽን ይባላል ነው ልታውቁ ተጣናቱ ከየትም ይግና
ሌላው አቶ አድነው ያሱ እንደሚባሉና የአይን ማኝ መሆናቸውን የገለጹ ግለሰብ በጥቃቱ ከተገደሉት መካከል የአራቱ አስከሬኖች ቀብር ዛሬ መፈጸሙን ተናግረዋል። በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን የጸጥታና አስተዳደር ጽፈት ቤት ኃላፊ አቶ አብዩ ምረቱ ስለ ግድያው መረጃ እንዳገኙ ወደ ስፍራው ማምራታቸውን ገልጸዋል። ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ያሉት አቶ አብዩ 28 ሰዎች መገደላቸውንና 14 መቁሰላቸውን አስታውቋል። ንብረት መቃጠሉንም ገልጸዋል። ጥቃቱን ከፈጸሙት ታጣቂዎች መካከልም 3ቱ በመንግስት የጸጥታ ኃይሎች እንደተገደሉ አቶ አብዩ ተናግረዋል። ጥቃቱን የፈጸሙት ምን ያህል ሰዎች እንደሆኑ ወይ ደግሞ ምን ያህል ታጣቂዎች እንደሆኑ ይታወቃሉ? በጥቃቱ የደረሰው ጉዳት ምን ያህል ነው? ምን ያህል ወንዶች፣ ሴቶች ሞቱ? ምን ያህል ቆሰሉ? አሁንስ ያን ነገር ለማረጋጋት እየተሰራ ያለው ነገር
ሰዎች በአካባቢ መጥቶ የሚሉ ህብረተሰቡ የሰጠን ኢንፎርሜሽን ከ15-20 ሆኑ ናቸው ነው የሚሉት። የደረሰው ጉዳት የጠበቀ አሁን የያዘዋቸው ጉዳዮች 16 ሴት 12 በድሞ 28 ሰው የሞቱ ናቸው። የቆሰሉ ደግሞ ወንድ 8 ሴት 6 በድሞ 14 ናቸው። በዚህ ላይ ወደመ ንብረትም አለ ከተለያየ አንድ መጋዘን ዲስ ተካተላለ ወይ ተላዩ ወይስ
ገዳዮቹ ያሏቸው መንግስት የኦነግ ሸኔ ብሎ የሚጠራቸው አካላት መሆናቸው በምን እንደነረጋገጣችሁት?
ሙሉ ዩኒፎርማቸው ከነ መሳሪያዎቻቸው የተያዙ ናቸው። ወይም ጥቃቱን ቀድሞ መከላከል ያልተቻለበትን ምክንያት እንዲህ ሲሉ አስረድተዋል።
ይሄ ወረዳው በእውነት ለመናገር ካሉን ወረዳዎች በተመጣጣሪ ሰላማዊ ወረዳ ነው የነበረው። ህዝቡም በተረጋግተው የልማት ስራውን ነው እያከናወነ የነበረው። እግሩም ስጋት አልነበረም። ይሁን እንጂ ሚሊሻና ፖሊስ በከተማዊ ጋር ትንሿ ከተማ አለች፣ በቂ የሰው ኃይል አለ፣ ጥበቃው ነበረ። ህብረተሰቡ ጋርም ምንም ስጋትም አልነበረም። ይህ ድርጊት የተፈጸመው አሁን ቅድም እንደነገርኩ ገረባ ከብቶች የሚጠብቁ ባህር የተወጣጡ ማለት ነው ሽረት ተጋካ እዛ ገረባዎች ላይ አንድ ላይ ፈጇቸው። ከጨረሱ በኋላ ደግሞ መንጠር ይበቱ መንገድ ደግሞ ያገጭትን በየቤቱ በተመጠን እንግዲህ አካባቢ ተመጣጣ ያንን ጉዳት አድርሶ ወዲያውኑ አምስት ደቂቃ በመንበሪያ ውስጥ ሳይቆዩ የሸሹሩ ጸጥታ ኃይሉ ግን በቅርቡ ያለውን ተከራትሎ የምርጎጃ ወስደዋል።
ከዚህ ቀደም የቦሪ ቀበሌ አንዳንድ ነዋሪዎች ደውለው የጸጥታ ስጋት እንዳለባቸው ገልጸው ነበር። የወረዳው የጸጥታ አካል ሊደርስብን አልቻለም፣ ችግር ሊደርስብን ነው በሚል እንዲሁ አመልክተው እንደነበር ይገልጻሉ። እና መንግስት ይህንን ካወቀ ቀድሞ ለምንድን ነው የጸጥታ አካልን አስተማርቶ ይህንን ግድያ መከላከል ያልቻለው? ምክንያቱም በሌላም ወረዳ ቡኒሶ በሚባል ወረዳ ከአምስት ስድስት ወራት በፊት ግድያ ተፈጽሞ እንደነበር ተገልጿል። እና ለምንድን ነው መንግስት ይህንን ነገር ቀድሞ መከላከል ያልቻለው?
እውነት ለመናገር ቅድም ተናግራለሁ፣ ወረዳዋ በሰላም ምንም የሰላም ስጋት አልነበረባትም። በተለይ ደግሞ ጎኑ ሚሊሻና ፖሊስ በቀቡ ተመድቦ ነው ያሉ አሉ፣ በውስጡ ነው በህብረተሰብ ውስጥ ነው ያሉ። መንግስት ይሄ ጉዳት እንደደረሰ ወይም እንዲ የሚደርስ አውቆ ምንም ችላ ያለበት ነገር የለም። አንድ ይሄ ሊታረበበ ነገር ግን ልክ ይሄ ጉዳት የደረሰበት ሁኔታ አሁን በቅርቡ ቦታው ደርሰና ያረጋገጥ ነው ምንሻውም ፖሊሱም አጠገቡ ከህብረተሰብ ጎን ያለ መሆኑ ነው። እነዚህ ጉዳት ያደረሱት ግን በረዳ ካርቶች ሲጠብቁበት ጎትና በተናጠል ጫካ የተናጠል ያሉት ደግሞ በተለያዩ መንደር ላይ ጉዳት አድርሰዋል። እንግዲህ የጸጥታ ክፍሉ እያንዳንዱ ጫካዎች ያለውን ብት ጥበቃ ማድረግ ከባድ ነው የሚሆነው።
በአሰቃቂ ሁኔታ ተፈጸመ ለተባለው በሲቪሎች ላይ የተፈጸመ ግድያ ማንነትን መሰረት ያደረገ እንደሆነ እማኞች ላቀረቡት ክስም ኃላፊው ምላሽ ሰጥተዋል።
ይሄ የአንድ ወገን ብቻ ሳይሆን የሁሉም በጋራ ተባሮ ሲሰሩ የነበሩት ህብረተሰብ ክፍሎች የወደመባቸው መሆኑ ከነዚህ ሁሉም ብሔር ብሔረሰብ ያሉበት ናቸው። ከህብረተሰቡ አንደበት
መንግስት ሲጠየቅ የመንግስት ባለስልጣናት ሲጠየቁ ታጣቂዎቹ ወይም ደግሞ መንግስት ኦነግ ሸኔ ብሎ የሚጠራቸውን አካላት ነው ለዚህ ግድያ ተጠያቂ የሚያደርጋቸው። እነሱም ሲጠየቁ በበኩላቸው መንግስት ነው ይህንን ግድያ የፈጸመ ይላሉ። በዚህ መካከል የንጹህ ዜጎች ህይወት እያለፈ ነው እና ይህንን እሱ እንዴት ነው የሚያዩት?
ከእነሱ ምንድን ነው የምጠበቀው? እነሱ ከዚህ በላይ መናገር ይችላሉ። መንግስትን በላይ ማርጎ መቁጠር ይችላሉ። ጸረ ሰላም ኃይሎች ናቸው፣ ምትገመር ህዝቡን ከአካል ኃላፊዎች ናቸው፣ የጸረ ሰላም ኃይሎች ርዝራዥ ናቸው። ስለዚህ እነዚህ ከዚህ በላይ መንደር ይችላሉ። የመናገርና የማጥፋት ምንም ችግር የለባቸውም። ስለዚህ ምንም ይሁን ምን ይህን ችግር እየፈጠረ ያለው የህብረተሰብ ንጹሀን ህዝቦችን እየቀጠፈ ያለው ኦነግ ሸኔ ነው፣ ምንም ጥርጥር የለም። ይህ ኦነግ ሸኔ ደግሞ የጁንታ ተላላኪ ነው። የተላላክበትን ብር ማፍሰስን ስራ እየፈጠነ ነው ያለው። ይህ ምንም የሚያጠራጥር ወይም ደግሞ ሌላ የፖለቲካ ነጋዴዎች የሚሉትን የፖለቲካ ትርፍ ለማግኘት የሚያወሩትንም ምንም ብንሰማ አይገባም። ስለዚህ ይህ ተጨባጭ ህብረተሰቡ የሚያወራው የምናገረው ተጨባጭ መሬት ላይ ያለ እውነታ ስለሆነ መንግስት በዚህ ምንም የሚከሱ የሚቀመጥ ነገር አይደለም።
መፍትሄው ምንድን ነው ይላሉ አቶ አብዩ?
መፍትሄው ጸረ ሰላም ኃይሎችን ለአንድና ለመ
ጊዜ ማጥፋት
ከኦሮሚያ ክልል ሌሎች ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። የክልሉ መንግስት ኮሙኒኬሽንስ ጉዳዮች ቢሮ በፌስቡክ ማብራሪያው ተሰስር ገጹ ላይ ባሰፈረው ጽሑፍ በትናንትናው ዕለት በኦሮሚያ ክልል ምራ ወለጋ ዞን ባቦ ገምቤል ወረዳ በቦኒ ቀበሌ በፈጸመው የሽብር ጥቃት ለጊዜው ቁጥራቸው በውል ያልታወቀ ዜጎች በጥቃቱ ህይወታቸው አልፏል ሲል አስታውቋል። የኦሮሚያ ብሔራዊ ክልላዊ መንግስት ዛሬ ባወጣው መግለጫ በዚህ አሰቃቂና ዘግናኝ ጥቃት የተሰማውን ጥልቅ ሐዘን እየገለጸ ለተጎጂ ሰዎችና ዘመዶቻቸው መጽናናትን ይመኛል ብሏል። መግለጫው ኦነግ ሸኔ የጥፋት ሰንሰለቱን በገጠርና በከተማ በማስፋት በመንግስት አመራሮችና በሰላማዊ ዜጎች ላይ ዘግናኝ የሽብር ጥቃቶችን ሲፈጽም ቆይቷል። በዚህም ሳቢያ የብዙ ንጹሃን ዜጎች ህይወት አልፏል። ከቀበሌ እስከ ክልል አመራር ድረስ የጥቃቱ ሰለባ ሆነዋል። አያሌ የግልና የመንግስት ንብረቶች ወድመዋል ሲል ያተታል። መንግስት በተጠያቂነት የወነጀላቸው ያለውን አካላት አግኝተን ለተናንት ምሽት ጥቃትና ለሚሰነዘርባቸው ክስ ምላሽ እንዲሰጡ ለማድረግ እየጣርን ነው። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምራብ ዞን ጦር መሪ ኩምሳ ድሪባ ማንነት ላይ ያመጣጠረ ጥቃት አንፈጽምም በማለት ከዚህ ቀደም ሲያስተባብሉ ቆይተዋል። የኦሮሞ ነጻነት ሰራዊት ማንነትን ሃይማኖትንና ዘርን ለይቶ ኢላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም ያሉት የሸማቂዎቹ ጦር መሪ ሀገሪቱ ውስጥ ለሚታዩት ችግሮች መንግስት እንደሆነ በመግለጽ ክሱን ሲመልሱ ቆይተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ሴቶች በበላይነት የሚመሩት ሾላ የመረጃ ቴክኖሎጂ ማሰልጠኛ ተቋም በአሜሪካን ሀገር የሚኖሩ ከ2000 በላይ የሚሆኑ ኢትዮጵያውያንን ከቀላል የኮምፒውተር ጽንሰ ሐሳብ ተነስተው አዳዲስ ቴክኖሎጂዎችን እንዲማሩና የሶፍትዌር መተግበሪያዎችን በመጠቀም በእውነተኛው ዓለም ያሉ ችግሮችን መፍታት እንዲችሉ አድርጓል። ከሁለት ዓመት በፊትም ኢትዮጵያ ውስጥ ቅርንጫፍ ከፍቶ በማስተርስ ደረጃ በሚሰጠው ትምህርት በርካቶች ተጠቃሚ ሆነዋል። በተለይ ወጣቶችን ከቴክኖሎጂ ጋር በማስተዋወቅና አሰልጥኖ ለቁም ነገር በማብቃት ረገድ እየተደረገ ስላለው አስተዋጽኦ ከድርጅቱ አመራርና ከበርካታ ግዙፍ የቴክኖሎጂ ተቋማት ጋር የሰራችሁን ወጣት ሊሊ ሽታና በስልጠናው ተጠቃሚ ሆኑ ወጣቶችን አነጋግሬ ነበር። እንደሚከተለው ይቀርባል። ተድላ ገብሩ የዛሬ አንድ አመት ተኩል ከሀገሩ ከመውጣቱ በፊት የኢንፎርሜሽን ቴክኖሎጂ ባለሙያና መምህር ነበር። ወደ አሜሪካ ሲመጣ ታዲያ ከዚህ ሙያው ሳይርቅ መስራት የሚችልበትን መንገድ ማጥናት የጀመረው ቀደም ብሎ ነው።
እኔ ኦንላይን ነበር ያየሁት ሀገር ቤት ያለው ሾላዎችን። እሱን ከመጣሁ በኋላ የተወሰኑ ጓደኞቼ ሪኮሜንድ አድርገውኝ እጄ ሾላዎችን ኮሚኒኬት አደረኳቸው።
ተድላ ስለ ሾላ ቴክኖሎጂ ማሰልጠኛ ተቋም አስቀድሞ ማወቁ በርካቶች ወደ አሜሪካ ከመጡ በኋላ ከሚገጥማቸው ግራ መጋባት እንዳዳነውና በአጭር ጊዜ ውስጥ በሙያው መስራት እንዲችል እንዳገዘውም ይገልጻል።
ከመጣሁ በኋላ ሾላዎችን ጆይን አደረኳቸው። ተወሰኑ ስኪል ላይ አንዳንድ ስኪሎች ላይ ትሬኒንግ ወሰድኩ። ከዛ ጎን ለጎን እዛው እያስተማርኩ የሰርኳቸውንም ስኪሎች ከራሴ የሚያሉኝን ጨምሬ እዛው ያስተማርኩና በሙያዬ ደግሞ ፕሮፌሽናል ሆኜ በሌላ ካምፓኒ ላይ ዳታቤዝ ሲስተም ዲቨሎፐር ሆኜ እየሰራሁ እገኛለሁ።
የተድላን የአሜሪካን ሀገር ኑሮ ያቀለለለት ሾላ የቴክኖሎጂ ማሰልጠኛ ተቋም በአሜሪካን ሀገር ሜሪላንድ ክፍለ ግዛት በርካታ ኢትዮጵያውያን በሚኖሩበት ሲልቨር ስፕሪንግ አካባቢ ከተቋቋመ 13 ዓመታትን አስቆጥሯል። በእነዚህ ጊዜያት ወደ አሜሪካን ሀገር መጥተው ዝቅተኛ ገቢ ካላቸው ስራዎች ይልቅ ትምህርት ተምረው በሙያቸው መስራት የሚፈልጉ በርካታ ኢትዮጵያውያንን ህይወት እንደቀየረ የድርጅቱ ስራ አስኪያጅ ሆነችው ሊሊ ሽታ ታስረዳለች።
ኢትዮጵያ በጣም ሰክሰስፉል የምትዩ ባለሙያ የነበረ ሰው፣ ብዙ የትምህርት ልምድ ያለው ሰው እዚህ ሀገር ሲመጣ መንገዱን የሚያሳየው ሰው ነው የሚጠፋው። ኢቭን እኛ ማስተርስ ተምረን ጨርሰን ስራ ለማግኘት እንዲህ በዚህ አድርጉ እንዲሆኑ የሚልሽ ሰው በቀላሉ በትክክል ጋይድ አድርጎ የሚያደርስ ሰው ታጫለሽ። ከኢትዮጵያ ደግሞ እነዚህ የምልሽ ባለሙያ የሆኑ ሰዎች መጥተው ሚኒመም ወይ ስራ ወይ ደግሞ ዝም ብሎ የሚያደክም ስራ ገብተው ስታክ አድርገው ይቀራሉ።
ሾላ መነሻ አላማ ወደ አሜሪካ የሚመጡ ሰዎች ህልማቸውን እንዲያሳኩ መርዳት ነው። የድርጅቱ መስራች የሆነው ዶክተር አስማማ ዋጥናፉ በዙሪያው ያሉ ብዙ ኢትዮጵያውያንን መረጃ በመስጠትና ድጋፍ በማድረግ ሲያግዝ ያዩ በርካታ ሰዎች ታዲያ እርዳታው በስፋት ለሌሎች እንዲደርስ ለምን ትምህርት ቤት አትከፍትም በሚል ግፊት ስራ ጀመረ።
ያው ሃይ ስኩል ጨርሰው ዲግሪ ያላቸው በሆኑ ቁጥር ለምሳሌ ዲግሪያቸው በአይቲ በቴክኖሎጂ ከሆነ ደግሞ እየቀለለሽ ይሄዳል። ኤፈርትሽ ይቀንስልሻል። ቶሎ ካቻፕ አረጋለሽ ቶሎ ሳፍተስልቶኛለሽ ነው። ካልሆነ ግን ማንም በጣም ጊዜ ይፈጅብሽ ይሆናል እንጂ ሁሉም ለገሌ አይሆንም የምለው ነገር አይደለም። እኔ ሁሉም ሳክሰስፉል ከሆኑ ልጆች ኮመን ነገር የምታዩ ምንድነው? ዴዲኬሽናቸው፣ ተስፋ ባለመቅረት ህይወታቸውን ለመቀየር በጣም ጽኑ የሆነ አቋም ካላቸው እና ለፍተው ከሰሩ የሚወስድባቸው ጊዜ ይለያያል እንጂ ጋይድ አድርገን በምንወስደው መንገድ ሁሉም ሰው ሳክሰስፉል መሆን ይችላል። ሰው የምንሰጣቸው ትሬኒንጎች መካከል ምንም ኮምፒተር ሊትረሲ ለሌለው ሰው ኢሜይል እንኳን መክፈት ለማይችል ቤዚክ ኮርስ የምንለው አለ። በቃ ኮምፒተር ምንድን ነው ከሚለው ጀምረሽ ኢሜይል መክፈት፣ ዊንዶስ አጠቃቀም፣ ወርድ አጠቃቀም አለ። ከዛ ፋንዳመንታል አይቲ የምንለው አለ። ኢንፎርሜሽን ቴክኖሎጂ ማለት ምን ማለት ነው የሚለውን ከሱ ጀምረን ሰጣለን። ከዛ በኋላ ለስራ የሚሆኑ ዴታቤዝ አድሚኒስትሬሽን፣ ዴታቤዝ ዴቨሎፕመንት፣ ቢዝነስ ኢንቴሊጀንስ፣ ሶፍትዌር ቴስቲንግ አይነት አሉ። እነሱ ስራ ያዝሽፋል። እነሱን ከወሰዱ በኋላ ደግሞ ስራ ቦታ ገብተው ደግሞ እየሰሩ አድቫንስ ማድረግ የሚፈልጉ ልጆች መጥተው የሚማሩ አሉ።
ሾላ ትምህርት ቤት ሆኖ እንዲከፈት ከሀሳብ ጀምሮ ድጋፍ ያደርጉ ከነበሩ ሰዎች መካከል ደግሞ ከአስማማው ጋር በአይዋ ከተማ በሚገኘው መሐረሽ ዩኒቨርሲቲ የኮምፒውተር ሳይንስ የተማረችው እና ዛሬ ድርጅቱን በኃላፊነት የምትመራው ሊሊ አንዷ ናት። ሊሊ በተለይ ሴቶች በስፋት በማይታዩበት የቴክኖሎጂ ዘርፍ ተምራ እንደ ማይክሮሶፍት እና ናሳ ከመሳሰሉ ትልልቅ የቴክኖሎጂ ድርጅቶች ጋር ከመስራቷ በተጨማሪ ሌሎች ሴቶች በዘርፉ አድርገው ትልቅ ደረጃ ሲደርሱ የማየትም ምኞት አላት። ነገር ግን በውስጡ ያለውን ፈተና በጽናት ማለፍ የሚጠበቅባቸዋል ትላለች።
ቴክኖሎጂ ላይ ያለሽ ሰው ስትሆኚ ፖለቲካን ማኔጅ ማረጋችን ሚሆን ይብን አንደርስታንድ ስራሽ ላይ ነው ልብሽ ያለው እንጂ ማንን ላስደስት፣ እንዴት ብዬ ላውራ፣ እንዴት ልልበስ የሚለው ነገር ፎከስሽ አይደለም። እና በዛ ምክንያት የመጀመሪያ ስራዬን አልወዝ በጣም ተጎድቼ ነበር። እና በዛ መካከል በጣም ትንንሽ ነገሮች አፕን ያደርጋሉ። የዘር ጋር የተገናኘ ቋንቋም ችግር ነበረ። ገና እንደመጣው ነው ካልቸሩን አንደርስታንድ አላረገው። የምናገረው ነገር በጣም ፖለቲካሊ ሮንግ ይሆናል።
ለዛ ነው ለሊሊ ትልቁ ስኬት ሴቶች ፈተናውን አልፈው ትልቅ ቦታ ሲደርሱ ማየት የሆነው። በኮሮና ወረርሽኝ ምክንያት ብዙ ሰዎች ስራቸውን አጥተው በተቸገሩበት ሰዓት የሾላ ተማሪዎች ከቤታቸው ሆነው በሙያው መስራታቸው እንደሚያኮራትም ትናገራለች።
በተለይ ኮሮና ጥርቅምቅም ብሎ ሁሉ ነገር ሲዘጋ ብዙ ሰው ነው ስራ ያጣው። እኛ ከሾላ ከትምህርት ቤቱ ስር ቢዛ ካፌን ይባላል እዛ የምታስተናግድ የነበረች ልጅ ናት። እና እተለያየ የመጣች ተምራ ጨርሳ ስራ ይዛ አሁን ከሶስት አመት በላይ ታስታለች። እና እንደተዘጋ ብላ ቤቴ ቁጭ ብዬ አልጋይ ላይ ቁጭ ብዬ ሻይ እያፈላው ወተት እየጠጣው ስራዬን ውስጥ አላደርግ እንዴት ብዬ ነው ማመሰግናችሁ? ምን ሆን ነበረ? በቃ ስራ ቁጭ ብያን ኢምፕሎይመንት ነበር የምጠብቀው በዚህ ሰዓት ምንም ብላ በጣም ግሬትፉል ሆና አፕሪሼት አድርጋ ነገረችን። በዛ ሰዓት ብዙ የከፈለችው ሳክሪፋይስ አለ ያንን ነገር አቺቭ ለማድረግ ማለት ነው። ትንሽ የምትከፍይው የስድስት ወር ወይ የአመት ሳክሪፋይስ በጣም በብዙ መልኩ ነው ላይፍሽን የሚቀይረው።
ተድላም በዚህ ይስማማል። እንደ ሾላ ያሉ የትምህርት ተቋማት በቋንቋቸው አስተምረው ለስራ በማብቃታቸው የሱና የሌሎች በሺዎች የሚቆጠሩ ሰዎች ህይወት እንደተቀየረ ይመሰክራል።
ሾላም ሆኑ ሌሎች ኢትዮጵያን ማሰልጠኛ ትሬኒንግ ኢንስቲትዩሽንስ እዚህ ላለው ኮሚኒቲ በራሳቸው ቋንቋ በቀላሉ ሊረዱ በሚችሉበት ፎርም እና ደግሞ ኬሪየር ሳፖርት የሚሉት አለ። ወደ ስራ እንዴት መግባት እንደሚችሉ የተለያዩ ትሬኒንጎችን በመስጠት ያግዛሉ። ስለዚህ በቀላሉ ተግባብተው ሰዎች በቀላሉ እንዴት ከስራው ጋር ሊገናኙ እንደሚችሉ ትሬኒንጎችን በመስጠት ያግዛሉ ብዬ አምናለሁ።
በየትኛውም የስራ ዘርፍ ብቁና ተወዳዳሪ ሆኖ ለመገኘት ቢያንስ መሰረታዊ የኢንፎርሜሽን ቴክኖሎጂ እውቀት ግድ የሚልበት ዘመን ላይ እንገኛለን። በዓለም አቀፍ የስራ ገበያ ውስጥ ብቁ ሆኖ ለመገኘትና ከዛም አልፎ በቀላሉ ስራ ፈጣሪ ለመሆን ታዲያ እንደ ሾላ ያሉ በአጭር ጊዜ ስልጠና ብቁ የሚያደርጉ ተቋማት ትልቅ ሚና እየተጫወቱ ነው። ሾላ ከአሜሪካን ሀገር በተጨማሪም ኢትዮጵያ ውስጥ ቅርንጫፍ በመክፈት በማስተርስ ደረጃ የተለያዩ ስልጠናዎችንም እየሰጠ ይገኛል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ዝግጅታችን ይቀጥላል። ከአመት በፊት መጋቢት 11 ቀን የተባበሩት መንግስታት ድርጅት የኮሮና ቫይረስ ዓለም አቀፍ ወረርሽኝ መሆኑን አወጀ። የአውሮፓ ሀገራት በቂ ገንዘብ ድጋፍ የሚደረግለት የጤና ስርዓት የመከላከያ መላን እንደሚፈጥር ተስፋ አድርገዋል። ይሁንና አህጉሩ በቀደሙት ወራት የደረሰበት ጉዳት ከፍተኛ ነው። አሁንም ቢሆን በቫይረሱ የሚያዙ ሰዎች መጠን ከፍተኛ ነው። ሄነሪ ሪጅዌል በዚህ ዙሪያ ያጠናከረውን ዘገባ ሀብታሙ ስዩም ያቀርበዋል።
በሰሜን ጣሊያን የምትገኘው ኮዲኞ የአውሮፓ የመጀመሪያዋ የኮሮና ቫይረስ እምብርት ያሰኛትን ያልተፈለገ ዝና የተወው ጠባሳ ገና አልሻረላትም። የካቲት 20 የዛሬ አመት አንድ የ38 አመት ወጣት በገጠመው የትንፈሳ ችግር ምክንያት ወደ ሆስፒታል ተወሰደ። በቀጣዩ ቀን ቫይረሱ እንዳለበት ታወቀ። ዶክተር ፍራንቺስኮ ቱርሲ በመቀጠል የተከሰተውን ሰቆቃ ያስታውሳሉ።
ስለ አንድ ሁለት ሶስት ታማሚዎች ስንሰማ ከቆየን በኋላ ድንገት አደገኛ የተነፋፈስ ችግር ባለባቸው ህመምተኞች ተጨናነቅን። መተንፈስ አልቻሉም። ለማሰብ እንኳን ጊዜ አላገኘንም። ይህ በእርግጥ ህይወታችንን ቀይሮታል።
ዶክተር ፍራንቺስኮ ራሳቸው ከጥቂት ቀናት በኋላ በቫይረሱ ተይዘዋል። ለአንድ ወር ያክልም በሆስፒታል ውስጥ አሳልፈዋል። የሚያዙ ሰዎች ቁጥር ሲያሻቅብ በሰሜን ጣሊያን የእንቅስቃሴ ገደብ ተጥሏል። ይህ እርምጃ ግን የዘገየ ነበረ። በቀጣዩ ቀናት ሌሎች የአውሮፓ ሀገሮች ቫይረሱ በግዛታቸው መቀስቀሱን ይፋ አደረጉ። እንደ አውሮፓውያን አቆጣጠር መጋቢት 11 ቀን የዓለም የጤና ድርጅት ቫይረሱ ዓለም አቀፍ ወረርሽኝ መሆኑን ሲያውጅ፣ ስፔን፣ ፈረንሳይና ሌሎች የአውሮፓ መንግስታት የእንቅስቃሴ ገደብ አውጀው ነበረ። ብሪታንያ ግን ከሳይንሳዊ ምክር በተቃራኒው የእንቅስቃሴ ገደብ ሳትጥል ሁለት ሳምንታትን ዘግይታለች። ኒል ፈርግሰን የቀድሞው የእንግሊዝ መንግስት የሳይንስ አማካሪ ናቸው።
እንቅስቃሴን የሚገድቡ እርምጃዎችን አስቀድመን ጀምረን ቢሆን ኖሮ የኋላ የኋላ የሞተውን ሰው ቁጥርም ቢያንስ በግማሽ መቀነስ በቻል ነበር።
ብሪታንያ በ2020 የአውሮፓውያን ዘመን በአህጉሩ በቫይረሱ ከሞቱ ሰዎች ቁጥር ከፍተኛውን አስመዝግባለች። ምጣኔ ሀብቷም በእጅጉ ከተመቱት መካከል አንዱ ነው። በ10% አሽቆልቁሏል። ዶክተር ፒተር ድሮባክ ከኦክስፎርድ ዩኒቨርሲቲ
ከህብረተሰብ ጤናና ኢኮኖሚ ስታማርጥ ሁለቱንም እንደምታጣ ጥሩ ምሳሌ የምትሆነው እንግሊዝ ናት።
በቱርክ ዶክተሮች ሆስፒታሎች በህመምተኞች ቢሞሉም የሀገሪቱ መንግስት ግን የወረርሽኙን ትክክለኛ ግዝፈት ደብቀዋል ሲሉ ይከሳሉ። ራሽያም ከመሸፋፈን ጋር በተያያዘ ክስ ይቀርብባታል። የሀገሪቱ መንግስት በቫይረሱ የሞቱ ሰዎች ቁጥር 57,000 ነው ቢልም ዶክተሮች ግን ቁጥሩ ከተጠቀሰው 3 እጥፍ ሊልቅ እንደሚችል ይናገራሉ። በበጋው ወቅት የእንቅስቃሴ ገደቦች ሲቀጥሉ የአውሮፓ ሀገራት የንግድ እንቅስቃሴዎች እንዲቀጥሉ፣ ሰዎችም በስራዎቻቸው ላይ እንዲቆዩ ወደ ኢኮኖሚያቸው በቢሊዮን የሚቆጠር ገንዘብ ለቀዋል። ሀገራዊ ዕዳ ከፍ ብሏል። ሆኖም በቅርቡ ወራት ሳይንስ ተስፋን ፈንጥቋል። ሙከራዎች እንደሚያሳዩት የተለያዩ ክትባቶች ከኮቪድ-19 የመከላከል አቅም እንዳላቸው አሳይተዋል። ብሪታንያ የጅምላ ክትባት መርሃ ግብር የጀመረች የመጀመሪያዋ ምዕራባዊት ሀገር ሆናለች። ዶክተር ፒተር ድሮባክ ከኦክስፎርድ ዩኒቨርሲቲ በድጋሚ
የስኬቱ ግዝፈት በቀላሉ የሚታይ አይደለም። ቫይረሱን እና ስርጭቱን ማወቅ የተቻለው በአውሮፓውያኑ የቀን አቆጣጠር መሰረት ጥር 2020 ላይ ነበር። ከ11 ወራት በኋላ በርካታ ደህንነታቸው የተረጋገጠና በጣም ግሩም ውጤታማ ክትባቶች ተገኝተዋል።
አሁንም ግን ስጋት ተጋርጧል። የቫይረሱ ስርጭት አሁንም ከፍተኛ ነው። በዚያ ላይ የመቋቋም ኃይሉ ከነባሩ ቫይረስ ከፍ ያለ አዲስ ዝርያ በአውሮፓ እየተሰራጨ ነው የሚል ስጋትም አለ። ወደ ጣሊያን ኮዶኞ እንመለስ። ዶክተር ፍራንቺስኮ ቱርሲ አሁንም የኮሮና ቫይረስ ህመምተኞችን እያከሙ ይገኛሉ። ልክ በመቶ ሺዎች እንደሚቆጠሩ ግንባር ቀደም ሰራተኞች ሁሉ። ዶክተር ፍራንቺስኮ ህይወታቸውን ለአደጋ ያጋለጡት ሌሎች በህይወት እንዲቆዩ ለመርዳት ነው። ወረርሽኙ ህይወትን ለቁጥር በሚያዳግት መጠን ቀይሯል። መጨረሻው ግን አለየለም።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮን የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። Amen.